የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
I thank him for his kind words addressed to me, and I give the floor to the distinguished Deputy Prime Minister and Minister of Foreign Affairs for Ethiopia.
Mr. President, I would like to join previous speakers in expressing my pleasure in seeing you preside over this session, which marks another important turning point in the Council's consideration of the situation between Iraq and Kuwait.
ጊዜው እንደ አውሮፓውያን የዘመን አቆጣጠር ህዳር 1990 ዓመተ ምህረት ጉዳዩ የኩዌት በኢራቅ መወረር ያስነሳው ጥያቄ
በተባበሩት መንግስታት ድርጅት በሚወሰደው የማዕቀብ እርምጃ የስምምነት ህግ ረቂቅ የአገሮች ሐሳብ እየተደመጠ በነበረበት መድረክ
በጣሊያን ወረራ ኢትዮጵያ ለወቅቱ የመንግስታቱ ማህበር ያሰማችው ጥሪ ሰሚ ጆሮ ያጣበትን ገጠመኝ ጭምር በማስታወስ የኢራቅን መንግስት ወረራ በመቃወምና የማዕቀቡን ረቂቅ በመደገፍ የአገራቸውን አቋም ካሰሙበት ንግግር የተቀነጨበ
የቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመጨረሻም ጠቅላይ ሚኒስትር
ኋላም በዓለም ባንክ አማካሪነት ለበርካታ ዓመታት ያገለገሉ ነበሩ
ማለታችን ታዲያ ዛሬ በህይወት የሉምና ነው።
የዘመኑን ፖለቲካና ስርዓቱን የሚመለከቱ ርዕሰ ጉዳዮች ዙሪያ የሚያጠነጥን ኢትዮጵያ ዲዩሪንግ ዘ ደርግ ይር ኢትዮጵያ በደርግ ዓመታት በሚል ርዕስ ያሳተሙት መጽሐፍ ገና ለገበያ አልበቃም።
በቅርቡ ከዚህ ዓለም በሞት የተለዩት አቶ ተስፋዬ ድንቃ ናቸው።
ለመሆኑ ተስፋዬ ድንቃ ማን ናቸው? እንደምንስ ይታወሳሉ?
ከፍተኛ የሆነ የጽሑፍ የጥናት የምርምርና የትንተና ችሎታ የነበራቸው መሆን ነበሩ። እነዚህ ችሎታዎች ተሰጥኦዎች በቅርብ ጊዜ በደረሱት መጽሐፍ ላይ ይንጸባረቃል። ልዩ ልዩ ጉዳዮችን ከልዩ ልዩ ማዕዘናት በየዘርፋቸው ለአይቶ በታትኖ መፍትሄ የሚሻት ልዩ ተሰጥኦ ነበራቸው።
ግማሽ ሚሊዮን ይጠጋ የነበረውን የኢትዮጵያ የመከላከያ ሰራዊት አመራሩ በብዙ መቶ ሺህ ለመጨመር ሲቃጣና በጣም ሲገፋበት ከጠቅላይ ሚኒስትር ፍቅረ ስላሴና ሌሎችም ጋር በማበር የኢትዮጵያን ኢኮኖሚ የሚደፍቅና እድገትን የሚከትር መሆኑን በማስረዳት ትልሙን አልቀበል በማለት የሚጋጠሩ ሰው ነበሩ።
እንዲህ እንደ ዛሬው በኢትዮጵያ ታሪክ ገዘፍ ያለ ስፍራ ያላቸው ሰዎች ሲያልፉ የወትና ስራቸውን መለስ ብለን በመንቃኝበት የራዲዮ መጽሐፍ ገጻችን
የአቶ ተስፋዬ ድንቃን ህይወትና ስራዎችን እንዲያጫውቱን የጋበዝናቸው የሥራ አጋሮቻቸው የነበሩት የረጅም ዘመን የቅርብ ወዳጆቻቸውም ጭምር ናቸው። የቀድሞ የውጭ ጉዳይ ሚኒስትር ኮሎኔል ጎሽ ወልዴና
በኢጣሊያ የቀድሞ የኢትዮጵያ አምባሳደር ተስፋዬ አብዲ ናቸው።
ልጃቸውን አቶ ጸጋም ላክ ተስፋዬ ድንቃንም ጋብዘናል። ተከታተሉ።
ዊኬንድ የሙዚቃ ወይም የመድረክ ስሙ ነው።
የራዲዮ መጽሔት የጥበባን መስኮት ቅንብራችን ከኢትዮጵያዊ ወላጆቹ በሚወለደው ካናዳዊው ኮከብ ድምፃዊ የሙዚቃ ደራሲና አቀናባሪ አቤል መኮንን ተስፋዬ ሥራ ላይ ያተኩራል። የአክብሮትና የናፍቆት ሰላምታውን እናስቀድም።
እንደምን አመሻችሁ? እንደምን ሰነበታችሁ? ውድ የራዲዮ መጽሔት ታዳሚዎች፣
ከእሁድ ታህሳስ 9 2009 ዓመተ ምህረት ዝግጅታችን ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነን ንጉሡ ታምሬ ለቅንብሩ ተሰይመዋል።
እሁድ ከሆነ ዕለቱ
አሁን የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። በየመን ደቡባዊቱ የወደብ ከተማ አደን ላይ ዛሬ እሁድ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ ቢያንስ 40 ወታደሮች መግደሉን የሀገሪቱ ወታደራዊ ባለስልጣናት አስታውቀዋል። ባለስልጣናቱ ከዋና ከተማዋ ከሰንአ በሰጡት ቃል እንዳሉት አጥፍቶ ጠፊው ቦምቡን ያፈነዳው ወታደሮቹ በአንድ የጦር ሰፈር ደሞዝ ለመቀበል ተሰብስበው በመጠባበቅ ላይ ባሉበት ነው። በተጨማሪም ቢያንስ 50 የሚሆኑ ሌሎች ወታደሮች እንዳቆሰለ ተገልጿል። የመኗ አደን ከተማ ላይ ለደረሰው ለዚህ ጥቃት ራሱን የእስልምና መንግስት ነኝ ብሎ የሚጠራው ጽንፈኛ ቡድን ኃላፊነት ወስዷል። ይህ የዛሬው ጥቃት የደረሰው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በየመኑ የእርስ በርስ ጦርነት ላይ ያተኮረ እንደሚሆን ለተጠበቀ ውይይት ከሳውዲ አረቢያ ንጉስ ሳልማንና ከሌሎችም ከፍተኛ ባለስልጣናት ጋር ተገናኝተው በሚነጋገሩበት በአሁኑ ወቅት ነው። የመን ውስጥ በኢራን የሚታገዙትን ሁቲ አማጽያን ጋር እየተዋጋ ያለውን ህብረት የምትመራ ሳውዲ አረቢያ እንደሆነች ይታወቃል። ባለፈው ሳምንትም እዚያው አደን ውስጥ ቢያንስ 45 ወታደሮች ለገደለውና ብዙዎች ላቆሰለው ተመሳሳይ ፍንዳታ የእስልምና መንግስት ነኝ የሚለው ቡድን ኃላፊነት እንደወሰደ አይዘነጋም። በአማጽያን ቁጥጥር ስር ካሉ ሁለት የሶሪያ ከተሞች ሲቪሎችን ለማውጣት ይጓዙ የነበሩ አውቶቡሶች ጥቃት ደርሶባቸው መቃጠላቸውን የሶሪያ የሰብአዊ መብቶች ይዞታ ተከታታዩ ቡድንና የመንግስቱ መገናኛ ብዙሃን ዘገቡ። አውቶቡሶቹ ከምስራቅ አሌፖ ነዋሪዎችን ማውጣት እንዲቀጠል በተደረሰው ውል መሰረት በጽኑ የታመሙና ቁስለኞችን ኢድሊብ ክፍለ ሀገር ከሚገኙት አልፉ ዋና ካፍራያ ከተሞች ሊያጓጉዙ የተሰማሩ እንደነበሩ ተገልጿል። ከተሞቹ መግቢያ ጋር መድረስ የቻሉ ሌሎች አውቶቡሶችና የቀይ ጨረቃ ተሽከርካሪዎች መኖራቸውን ሮይተርስ ዘግቧል። በሚቀጥለው ጥር ወር ቃለ መሐላቸውን ፈጽመው ስልጣን የሚረከቡት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእሳቸው መመረጥ የተከፋፈለችውን ሀገር የተስፋ ቢስነት ስሜት ውስጥ ከቷታል ሲሉ ቀዳማዊት እመቤት ሚሼል ኦባማ የተናገሩትን ውድቅ በማድረግ ዩናይትድ ስቴትስ ታላቅ ተስፋና እምቅ አቅም ያላት ሀገር ናት ሲሉ ተናገሩ። ዶናልድ ትራምፕ አላባማ ክፍለ ሀገር ሞብል ከተማ ውስጥ ትናንት ቅዳሜ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር እረገና ግሩም የምንሆነን ማለታቸው ተሰምቷል። የፕሬዝደንት ባራክ ኦባማ ባለቤት ሚሼል ኦባማ ለኦፕራ ዊንፍሪ የውይይት መድረክ በሰጡትና ነገ ሰኞ በሚተላለፍ ቃለ መጠይቅ ከአነታራኪው ምርጫ በኋላ ልዩነቱን አሁን አየነው ሲሉ ተደምጠዋል። ተስፋ ማጣት ምን እንደሚመስል አሁን እየተሰማን ነው። ተስፋ ያስፈልጋል። ሰው ለልጁ ተስፋ መስጠት ካልቻለ ከቶ ምን ይሰጣል ማለታቸው ተጠቅሷል። ዶናልድ ትራምፕ ሞብል ላይ ባደረጉት ንግግር እኚህ ሰው የሚያወሩት ስለ ድሮ መሆን አለበት በማለት የቀዳማዊት እመቤቲቱን አስተያየት አጣጥለውታል። ቻይና ደቡብ ቻይና ባህር ውስጥ የያዘችውን የዩናይትድ ስቴትስ ባህር ሰርጓጅ ድሮን እመልሳለሁ ስትል አስታወቀች። ያን ተከትሎ ተመራጩ ፕሬዚደንት ዶናልድ ትራምፕ ቻይናን ውሰጁ ማለት ነው የሚገባን ሲሉ ተናግረዋል። ትራምፕ እስከ ቀጣዩ ወር ድረስ ስልጣን ባይረከቡም በጉዳዩ ላይ አስተያየት መስጠታቸው ተነግሯል። በመጨረሻም ኢራን በኒውክሌር ኃይል የሚሰሩ መርከቦችን ለመገንባት ዓለም አቀፍ የአቶሚክ ኃይል ድርጅትን ምክርና እርዳታ መጠየቋን የኢራን መንግስት ድረገጾች ዛሬ እሁድ ያወጡት ዘገባ አመለከተ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
በመሞትም ተስፋ አለ። እንኳን በመለያየት ተገድቦ በአድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ
እንኳን በሚፈውስ ደዌ ውሎ አድሮ ለተቆራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና ከጸበል ለተሰናኘ
እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ቋሳ የተጋባን አዝመራ ደም የተቃባን ጎራ ከደመና ጋር ደምኖ ዘንቦ ለሚታረቀን
እንኳን የእድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ እግር ሙቅ የፍትህ ሚዛን ተከትሎ
በመሞትም ተስፋ አለ። አለት ፈንቅሎ ለመውጣት ብፁዕ ሆኖ በሱባኤ ጻድቅ ሆኖ በትንሣኤ ለዳግም ሕይወት ለመብቃት ተስፋ አለ።
በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አቅጅራ በቋጠራትና ፍካት ናፋቂዎች በሚል ርዕስ ለህትመት ካበቃት የግጥም መድብሉ ባገኘናት የሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አቅጅራን እናመሰግናለን።
አሁን የመክፈቻውን ዜማ ነው።
የዛሬ 3 ዓመት ግድም አንጋፋው ተወዳጅ ድምጻዊ መሐሙድ አህሙድና ድምጻዊው ጎሳዬ ተስፋዬ ስለ ትላንት ዛሬና ነገ እየተቀባበሉ የተጫወቷት ዜማ ናት።
መሐሙድና ድምጻዊው ጎሳዬን እናመሰግናለን። አሁን አድማጮች፣ ማስታወሻ ከአሜሪካ ድምጽ ራዲዮ።
የማሳሰቢያ ወይም የማስታወቂያ ቅላጼ ያላቸው ሁለት ማስታወሻዎች አሉን።
የአውሮፓውያኑ 2016 ዓመተ ምህረት ሊገባደድ 2 ሳምንታት የማይሞሉ ቀናት ብቻ ናቸው የቀሩት።
እንዲያውም ይሄ የዓመቱ መጨረሻ የራዲዮ መጽሔት ቅንብራችን መሆኑ ነው።
እናም ባለ 2 ቀን መቁጠሪያዎች ነንና ሁሌም በዓመቱ ማገባደጃ እንደምናደርገው
ያለፈውን አንድ ዓመት ጊዜ የተለዩት ውስታዎች
ከኢትዮጵያ ሁለንተናዊ ጉዳዮች ጋር ተዛምደው ሊታዩ የሚችሉ ለየት ያሉ ናቸው የምትሏቸውን ገጠመኞች፣ ትዝብትና እይታዎች
አሁን ለራዲዮ መጽሔት ብላችሁ ላኩ። በአዲሱ ዓመት የድምፅ መስኮቶች በመጀመሪያው ዝግጅታችን መሆኑ ነው። መልከት እናደርጋቸዋለን።
ሁለተኛ፣ የአሜሪካ ድምፅ 75 ዓመት ሊደፍን የፕላቲኒየም ኢዮቤልዩ ሊያከብር ማለት ነው። ከአንድ ወር ከ15 ቀን የማይዘል ጊዜ ነው የቀረው።
ከአሜሪካ ድምፅ ጋር የተዛመዱ የተለዩ ገጠመኞች
በአማርኛው ክፍል ያለፉት 35 ዓመታት ጉዞ
በሁለት የኢትዮጵያ መንግስታት፣ አንዳንዶች ከዚህ ቀደም በዚሁ ፕሮግራም ያስተናገድነውን የመስክ ዘገባ የተሰኘውን በዶክተር ተሾመ ዋጋውና አቶ አሰፋ ይርጉ ይሰናዳ የነበረውን ቅድመ አሜሪካ ድምፅ ያስታውሳሉ። ያም 3 መንግስታት ያደርገዋል
ብቻ። በረጅም ዘመኑ በአሜሪካ ድምፅ ራዲዮ ስርጭት የምታስታውሷቸውን ገጠመኞችና በሕይወታችሁም የተለየ የምትሉት ካለ
ምን ይባላል ታዲያ?
አሁን ላኩልን ነዋ። የልዩ ዝግጅታችን አካል ይሆናል።
ለፕሮግራማችን የምትልኳቸውን መልእክቶች ታዲያ አድማጮች በስልክም ይሁን በኢሜይል ስታደርሱን ለራዲዮ መጽሔት ማለት አትዘንጉ።
በቀላሉ ለመለየት ረዳናል። በፕሮግራም ጥበት ሳቢያ ከአድማጮች የደረሱን አስተያየቶች ለዛሬ ማቅረብ ባለመቻላችን ይቅርታን ጠይቃለን።
በመጪው የአዲሱ ዓመት መጀመሪያ ፕሮግራማችን ቀደም ብለን ባነሳናቸው ጥያቄዎችና ግብዣዎች ጭምር የምታደርሱንን በሰፊው ለማስተናገድ ቃል እየገባን ለምሽቱ ከያዘችው መልእክት ጠባይ አንጻር ታዲያ አንዲቱን ብቻ ልናሰማ ወደድን።
ይህ መልእክት ይላል። ይህ መልእክት ለጋዜጠኛ አዲሱ አበበ ወይም ለጋዜጠኛ አሮላ ከበደ ነው ሲል ይነበብና ሰሞኑን የደረሰችን አጭር የኤል መልእክት
አዲሱና አሉላ ከንጉሴ አክሊሉ ጋር በመተባበር ባለፈው ፕሮግራማችሁ አንድ እንግዳ አቅርባችሁ አስተዋውቃችሁ ነበር።
ታዲያ ንጉሴ አክሊሉ በዝግጅቱ መዝጊያ በወረወራት መልእክት መነሻነት እኚህን ሰው ጥቂት ቢረዳ በሚል ጥቂት ገንዘብ በስማቸው ላኩ። ምን ያደርጋል ታዲያ በየት በኩል ይነገራቸዋል ያሉን አብርሃም የተባሉ አድማጫችን ናቸው ከዋሽንግተን አጎራባች ከቨርጂኒያ ክፍለ ግዛት።
አዲሱ ወይም አሉላ በዚህ በምተው ስልኬ ቢያገኙኝ የሐዋላ ቁጥሩን ልሰጣቸውና ገንዘቡ ሊደርሳቸው ይችላል። ስልካቸውን እም ከሰጣችሁኝ ልደውልና ላገኛቸው ይችላለሁ። ከሳምንት በፊት የላኩት ገንዘብ ተመላሽ እንዳይሆን እባካችሁ ትብብራችሁን አትንፈጉኝ አመሰግናለሁ ሲሉ አብርሃም መልእክታቸውን ቋጭተዋል።
አቶ አብርሃም መልእክታቸው ደርሶናል እኛም ደውለን አግኝተናቸዋል።
ስለዚህ በጎ የማድረግ ፍቃዳቸው አቶ አብርሃም ሞልቷል። እኛም በበኩላችን ለበጎ ስራቸው ለጥሩ የራዲዮ መጽሔት አድማጭነታቸው
እናመሰግናለን። አሁን ወደ ተከታዩ ዝግጅት
የህይወት ዘመን ማስታወሻ።
የቀድሞው የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመጨረሻም የወታደራዊ ስርዓት ከማብቃቱ በፊት የመጨረሻው ጠቅላይ ሚኒስትር ሆነውም አገልግለዋል።
ኋላም በዓለም ባንክ አማካሪነት ለበርካታ ዓመታት አገልግለዋል።
ለረጅም ዓመታት መኖሪያቸው አድርገዋት በቆዩት የዩናይትድ ስቴትስዋ የቨርጂኒያ ክፍለ ግዛት በሕክምና ሲረዱ ቆይተው በቅርቡ በ77 ዓመታቸው ከዚህ ዓለም በሞት የተለዩት አቶ ተስፋዬ ድንቃ ናቸው።
ለመሆኑ ተስፋዬ ድንቃ ማን ናቸው? እንደምንስ ይታወሳሉ?
የዘመኑን የፖለቲካና ስርዓቱን የሚመለከቱ ርዕሰ ጉዳዮች በእንግሊዝኛው ኢትዮጵያ ዲዩሪንግ ዘ ደርግ ይርስ
ኢትዮጵያ በደርግ አመታት በሚል ርዕስ ያሳተሙትን መጽሐፋቸውን ተንተርሰን መጽሐፉ አሁንም ገና ለገበያ አልዋለም የዘመኑን ልዩ ልዩ ገጾች እንፈትሻለን።
ለአሁኑ ግን በኢትዮጵያ ታሪክ ገዘፍ ያለ ስፍራ ያላቸውን ሰዎች ህይወትና ስራቸውን መለስ ብለን በምንቃኝበት ፕሮግራማችን የአቶ ተስፋዬ ድንቃን ህይወትና ስራዎችም እንዲያጫውቱን
የስራ አጋሮቻቸው የነበሩትን የቀድሞውን የውጭ ጉዳይ ሚኒስትር ኮሎኔል ጎሽ ወልዴንና
አምባሳደር ተስፋዬ አብዲን የረጅም ዘመን የቅርብ ወዳጆቻቸው ጭምር ናቸው።
እንዲሁም ልጃቸውን አቶ ጸጋ አምላክ ተስፋዬ ድንቃን ጋብዘናል።
ደህና አመሻችሁ እንግዶቻችን። በቅድሚያ ስለ ጊዜያችሁ እናመሰግናለን። እንግዲህ ጥያቄያችን ያው አሉላ እንደምታውቀው እንግዶቻችን እንደሚገምቱትም የቀድሞውን የኢትዮጵያ ጠቅላይ ሚኒስትር አቶ ተስፋዬ ድንቃን ህይወትና ስራዎች ነው የምናስታውሰው። ጠቅለል ያለው ጥያቄ ተስፋዬ ድንቃ ማን ናቸው እንዴት ይታወሳሉ ነው። ወደ ዝርዝር ስንገባ ግን ያው እኔም አንተም ጥያቄ ይኖረናል። ከኮሎኔል ጎሹ ብጀምር ታሪካቸውን በስነ ስርዓቱ ላይ ያነበቡልን እርስዎ ነዎትና ከዛ ታሪክ ደግሞ ወጣም ያለ በግሎ የሚያስታውሱትን ጨምረው ይገልጹልን። እንዴት ያስታውሷቸዋል ኮሎኔል?
ይህንን ጥያቄ ቢፈቀድልኝ በሶስት ከፍዬ ለመመለስ ፈልጋለሁ።
እሺ።
አንደኛ አቶ ተስፋዬ እንደ ግለሰብነታቸው፣ ሁለተኛ አቶ ተስፋዬ ስለ እውቀታቸው፣ ስለ የቀለም ሰውነታቸው እና ሶስተኛ አቶ ተስፋዬ እንደ መሪ እና በመጀመሪያው አቶ ተስፋዬ ድንቃ እንደ ግለሰብ እጅግ በጣም ጨዋና በጣም ግሩም የሆነ ባህሪ የነበራቸው በጣም ቁጥብ ናቸው። አቀኛ፣ እውነተኛና ቀጥተኛ ሰው ነበሩ። እርግጥ ያሉ ሰው ተለዋዋጭ ባህሪ ያልነበራቸውና ከፍተኛ ስነ ምግባር የሚታይባቸው ሰው ነበሩ። የተወደዱ፣ የተከበሩ፣ የተደነቁ ሰው በጓደኞቻቸውም እንዲሁም በኢትዮጵያ ህዝብ። ሌላው ደግሞ አቶ ተስፋዬ በእውቀታቸው እጅግ ሲበዛ ጎበዝ ተማሪ፣ ተመራማሪና ቀደም ሰው ነበር። አዋቂ ሰው ናቸው። እጅግ ብሩህ በሆነ አእምሮ የተባረኩ ምሁር ነበሩ። በተካፈሉባቸው የትምህርት ተቋሞች ሁሉ፣ በተሰማሩባቸው የትምህርት መስኮች ሁሉ የላቀ ተደናቂ ውጤት ያስመዘገቡ ምሁር ነበሩ። ሬኮርድ በሰበረ አጭር ጊዜያት ውስጥ ትምህርታቸው ከአንደኛ ደረጃ እስከ ድህረ ምረቃ ድረስ ያጠናቀቁት። በተጨማሪም ከፍተኛ የሆነ የጽሑፍ የጥናት የምርምርና የትንተና ችሎታ የነበራቸው ምሁር ነበሩ። እነዚህ ችሎታዎች ተሰጥኦዎች በቅርብ ጊዜ በደረሱት መጽሐፍ ላይ ይንጸባረቃል። ልዩ ልዩ ጉዳዮችን፣ ጭብጦችን ከልዩ ልዩ ማዕዘናት የማየት በየዘርፋቸው ላይቶ በታትኖ ምርቴ የመሻት ልዩ ተሰጥኦ ነበራቸው። ሶስተኛውና
እንዳልኩት በስራ ዓለም ያሳዩት የመሪነት ችሎታ ነው። አቶ ተስፋዬ ይገርማቸዋል፣ በተፈጥሮ መሪ ናቸው እና ከፍተኛ የሆነ የማደራጀት የማስተባበርና ህዝብን የመምራት ችሎታ ነበራቸው። ቀደም ሲል ልክ ከቤይሩት እንደተመለሱ በሰራተኛና ማህበራዊ ጉዳይ ሚኒስቴር ባገለገሉበት ጊዜያት የህብረት ስራ ማህበራትን በማደራጀት በማስተባበርና በተለያዩ ዘዴዎች በማጠናከር ግዙፍ አስተዋጽኦ ነበር ያደረጉት። እንደዚሁም የእርሻና ልማት ባንክ ስራ አስኪያጅ ሆነው ሻንዲ ያበረከቱት ያልተቆጠበ ጥረት ነበር ያደረጉት እና በጣም ብልህ የሆኑ ጎበዝ ቴክኖክራት ነበር። የማስተባበር፣ ህዝብን የማቀራረብ፣ ስራንና ሰራተኛን የማገናኘት ችሎታቸው ከፍተኛ ነበረ። ሰራተኞቹን በማስተባበርና ሌት ተቀን አብሮ በመስራት በተጨማሪም ብሔራዊ ሀብት ልማት ሚኒስቴር በሚኒስትርነት ተመድበው ሲሰሩ ውጥንቅጥና የተለያዩ አደረጃጀትና አሰራር የነበራቸውም መንግስት ቁጥጥር ስር የዋሉትን ኮርፖሬሽኖች በማሰባሰብ በማደራጀት ዘመናዊ አሰራርና ቀልጣፋ አመራር እንዲኖራቸው በማድረግ ምርታማነታቸውም እንዳይቀንስ እንዲያውም እንዲጨምር በማድረግ ቆራጥ አመራር ነበረ በጊዜው የሰጡት። አቶ ተስፋዬ አብዛኛውን የስራ ዘመናቸውን ያሳለፉት በኢኮኖሚና የፋይናንስ ዘርፍ ነበረ። ታዲያ የኢንዱስትሪ ሚኒስትርና የገንዘብ ሚኒስትር በነበሩበት ዘመን አዳዲስ ፖሊሲዎችን በማፍለቅ አፈጻጸማቸውንም ክትትል በማድረግ ከፍተኛ ለሀገርና ለህዝብ አገልግሎት አበርክተዋል። በፈረንጅኛ አነጋገር ለመቀላቀል እንደው ቢፈቀድልኝ ሃንስ ኦን ማኔጀር የሚባል ነገር አለ አይደል? የዚህ አይነት ነበሩ እና በተሰማሩባቸው ተቋሞችና መስሪያ ቤቶች የሰራተኞቹን ድጋፍ፣ አክብሮትና አድናቆት ያተረፉ የህዝብ መሪ ነበሩ ለማለት ይቻላል። በአጠቃላይ
አምባሳደር ተስፋዬ ወደ እርስዎ እንሻገር። በኮሎኔል ጎሽ እንደ ተገለጸው ሁሉ እርስዎም ቅርብ የስራም የህይወትም አጋጣሚዎች የነበሩት ይመስለኛል ከአቶ ተስፋዬ ዲንቃ ጋርና ተመሳሳይ ጥያቄ ነው ለእርስዎም። አቶ ተስፋዬ ዲንቃ ማን ነበሩ? እርስዎስ እንዴት ያስታውሷቸዋል? በእርስዎ የህይወት ገጠመኞች ምን አይነት ሰው እንደነበሩ ያስታውሳሉ?
በመጀመሪያ ጤና ይስጥልኝ አቶ አዲሱ አበበ፣ አክብሮቴን እገልጻለሁ። አቶ አሉላ እንደዚሁም አንተም ያለኝን አክብሮት እገልጻለሁ። በቅርብ ስለማውቀው ወዳጄ ጠቅላይ ሚኒስትር ተስፋዬ ዲንቃ እንዳወጋ ኢትዮጵያን ከልቡ ከሚወዳትና አስተዋጽኦ ከጎላው ሚኒስትር ጎሽ ወልዴና ከተወዳጅ ልጁ ጸጋ አምላክ ጋራ መቅረቤንም ወድጄዋለሁ። ጠቅላይ ሚኒስትር ተስፋዬ ዲንቃ አገራቸውን ያገለገሉት በእውቀት በጥናትና በምርምር በአትኩሮት ላይ በመመርኮዝ የሚወደድና የሚፈለገውን ብቻ በማድረግና በመሽኮትኮት ሳይሆን በድፍረትና በጨዋነት ትክክለኛና የማይወደደውንም ለስልጣንና ለመሪ በመንገር ነበር። በጨዋነት በአርምሞና በትዕግስት የሚፈልጉትን ነገር ከማለትና ለኢትዮጵያ የሚጠቅመውን ነገር ለማስረዳት በምንም መንገድ ተሰናክለው የማይቀሩ አዋቂ ሰው ነበሩ። ከአድር ባይነትና ከማስመሰል የጸዱ ጥልቅ ባለሙያ ናቸው። በለሆሳስ የሚናገሩት ጨዋና ቁም ነገረኛው ተስፋዬ ዲንቃ በኢትዮጵያ አንድነት ላይ አቋማቸው አይበገሬ ነው። ተስፋዬ ዲንቃ ግማሽ ሚሊዮን ይጠጋ የነበረውን የኢትዮጵያ የመከላከያ ሰራዊት በስተመጨረሻ አመራሩ በብዙ መቶ ሺህ ለመጨመር ሲቃጣና በጣም ሲገፋበት ከጠቅላይ ሚኒስትር ፍቅረ ስላሴና ከሌሎችም ጋር በማበር የኢትዮጵያን ኢኮኖሚ የሚደፍቅና እድገትን የሚከትር መሆኑን በማስረዳት ትልሙን አልቀበል በማለት የሚጋጠሩ ሰው ነበሩ። በዚህም ጉዳይ በእሳቸው ላይ ከፍተኛ ቅሬታና ፍቅረ ስላሴም ከስልጣን እስከ መወገድ የደረሰባቸው ቢሆንም ተስፋዬ ድንቃ ለሀገራቸው የሚያስቡትን ከማድረግ ወደኋላ አይሉ። በዓለም መድረክም በኢትዮጵያ አንድነት ለመጣ ነገር አይበገሬ ናቸው። ተስፋዬ ድንቃ ጠቅላይ ሚኒስትር የሶሻሊዝም ትልም ባለማዋጣቱ በግላስኖስት ፖሊሲ የወዛደራዊ ዓለም አቀፋዊነት ማብቃት ከመበሰሩ ቀደም ብሎ የሁኔታውን አለማማር በመመልከት የቅልቅል ኢኮኖሚ ወይንም ዲሞክራሲያዊ ሶሻሊዝም ፈለግ ኢትዮጵያ የግድ መከተል እንደሚያስፈልጋት በድፍረት ያቀረቡ ሰው ናቸው። በዚህም ብዙ ውርጅብኝ እና የሀሳብ ጭፍጨፋ ከሀሳብ ኢኮኖሚስት ቢደርስባቸውም በምንም መንገድ የሚበገሩ ሰው ስላልሆነ ለኢትዮጵያ የሚበጀውን ነገር ለማድረግ ወደኋላ ያላሉ ኢትዮጵያዊ ናቸው። እንደዚሁም ፍራንኮ ቫሉታ ወይንም ፋሚሊ ሜንቴናንስ ትራንስፈር ይባል የነበረው አለምንም ምክንያት ጠቃሚ ምክንያት ሳይኖረው እንዲቆም ተደርጎ በአንድ ወቅት ላይ ከዘመድ እርዳታ የሚያገኘው ማህበረሰብ መጎዳቱ ሲመለከቱ ምንም እንኳን የማይወደድ ቢሆን አመራርን በመጋፈጥ አስፈላጊውን እና ለህዝብ ጠቃሚው ነገር እንዲደረግ ግፊታቸውን ቀጠሉ። የጠቀስኩትን ለመጥቀስ የፈለግኩበት ምክንያት አመራር የሚወደውን ነገር ብቻ የሚያደርጉ ሳይሆን ለህዝብ ይጠቅማል የሚባለውን ነገር በሙሉ ገፍተው የሚያደርጉና የሚወደድ ብቻ ሳይሆን የማይወደደውንም ነገር የሚያደርጉ መሆናቸውን ለመግለጽ ነው። በፋይናንስ ኢንዱስትሪ፣ ውጭ ጉዳይ፣ የባንክ አገልግሎት አመራር፣ በብሔራዊ ሀብት ልማትና የሰላምም ድርድር ሚኒስትር ተስፋዬ ከፍተኛ ባለስልጣንና መሪም በመሆን ያስተዋጽኦ አሻራቸው እጅግ ደማቅ ነው። ለአገልግሎታቸውና ክቡርነታቸው ከፍተኛ ሰላምታ ነው የምሰጠው። የሚከተሏቸው አዳዲሶችን ለማዘጋጀት ጥናትና ምርምርን ለማበልጸግ ተስፋዬ ድንቃ ያደርጉት ያልነበረ ጉዳይ የለም።
ጸጋ አምላክ አንተ ያልኩ ነው ማወራ ስለተገናኘን ስላየው አንተ ደግሞ እንዴት ነው ተስፋዬ ድንቃን እንዳባት በተለይ ቤተሰብ ውስጥ ያላቸውን ባህሪ ከእናንተ ከልጆቻቸው ከባለቤታቸው እንዴት ትገመግማቸዋለህ? በቅርቡ ከዚያ ዓለም በሞት ስለተለዩት ስለ ቀድሞው ጠቅላይ ሚኒስትር አቶ ተስፋዬ ድንቃ ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። በሁለተኛው አጋማሽ እንመለሳለን።
አሁን ወደ አዲስ አበባው የራዲዮ መጽሔት ወጎች ማሳያ መስኮት ነው ዞር የምንለው።
ከሁለት ሰዓት በፊት ከቤት ከስራ ወጣ ያውቁም ማታ ሁል ጊዜ ሁለት ሰዓት ተኩል ነው ቤት የሚገቡት። ቤት መግባት ብቻ አይደለም፣ ቤት ራሱ ከመቶ ፋይል ጉዳዮች በላይ ነው በፋይል ቤት የሚሄድላቸው። ጠዋት ለስራ ጉዳይ ፈልገውኝ ስሄድ በወንበራቸው ላይ ሳገኛቸው የጥበቃውን ሰው ሲጠይቀው እንዲህ ቁጭ ብሎ ያደሩት ነው ያለኝ። እሳቸው በመጀመሪያ ደረጃ መንገዱ ሁሉ ስራ ነው ለእሳቸው። በመንገድ ላይ ሲዘዋወሩ ሁሉ ያዩት ነገር ሁሉ ማስታወሻ ተይዞ ልጄ የሚመለከተው አካል ይተላለፋል።
ሌት ተቀን በመስራት ሀገር ያዘመኑ ለትውልድ አርያ ምሳሌ የሚሆኑ በእውቀት በስራ ልምድ በእምነት የዳበሩ በአገር ፍቅር ስሜት ሀገር ያስከበሩ ትናንት ከዚያም በፊት እነማን ነበሩ ብሎ ለሚጠይቅ ማወቅ ለፈለገ ዛሬ አንዱን እናቅርብ ሌላም አለ ነገ። ባለፉት ሁለት ተከታታይ ፕሮግራሞቼ አንጋፋው ጋዜጠኛ ከበደ አኒሳ ከቀዳማዊ ኃይለሥላሴ መንግስት ባለስልጣናት መካከል ጠቅላይ ሚኒስትር አክሊሉ ሀብተወልድንና ከንቲባውን ዶክተር ኃይለ ጊዮርጊስ ወርቅነህን በመልካም ስራቸው አንስቶ ነበር። በእርግጥም ሌሎች ብዙዎችም ነበሩ። ከከበደ ጋር ያደረግነው ውይይት ወርቃማ ድምጹን ጨምሮ በብዙዎች ዘንድ የተወደደ ሆኗል። እንደውም እናገኘውም ያሉኝም ሰዎች ነበሩ። ድሮ የውጭ አገር መሪዎች ኢትዮጵያን ሲጎበኙ መጀመሪያ አዲስ አበባ ማዘጋጃ ቤት ሄደው የከተማዋን ቁልፍ ከከንቲባው እጅ ይረከቡ ነበር። የተዘጋጀለትን የጉብኝት ፕሮግራምና እርሶም የፈለጉትን መምረጥና ማካሄድ ይችላሉ ለማለት ነበር። እና ታዲያ ጨዋታን ጨዋታ ያነሳዋልና የአሜሪካው ፕሬዚደንት ኦባማ ባለፈው 2009 ዓ.ም እንደ ፈረንጆቹ አቆጣጠር ማለት ነው በዲሞክራሲያዊ ምርጫ የታወቀችውን ጋናን ጎብኝተው ነበር። ፕሬዚደንት ኦባማ ጋናን ለመጎብኘት ከተማይቱ አክራ ማዘጋጃ ቤት እንደተገኙ፣ የአገሪቱ መሪ ጆን አታ ሚልስ የከተማይቱን ቁልፍ ሲያስረክቧቸው፣ ክቡር ፕሬዚደንት አክራን በጥሩ ሁኔታ መጎብኘት ይችላሉ፣ ዳሩ ግን የከተማውን የትራፊክ ፍሰት ማስተጓጎል የለበትም ጉብኝቶ ነበር ያሏቸው። ይህም የሀገር መሪዎች ለዜጎቻቸው ያላቸውን አክብሮት ያረጋግጣል። የዛሬው መስኮቴ የተከፈተው ሶስተኛውን መንግስት እያስተናገደ ከሚገኘው እንደ ዙፋን ከተዘረጋው ከአዲስ አበባ ማዘጋጃ ቤት ከቀድሞው ከንቲባ ዶክተር ኃይለ ጊዮርጊስ ወርቅነህ ቢሮ ነው። እዛ ቢሮ ውስጥ ቆም ብዬ ካሮጌው ፖስታ ቤት ጀምሬ የቴዎድሮስ አደባባይን ይዤ አዲሱን ፖስታ ቤት ይዤ መስቀልኛውን መንገድ ብሔራዊ ባንክ ይዤ ብሔራዊ ቲያትርን ይዤ ለጋር ከመድረሴ በፊት ባለው መስቀልኛ መንገድ ላይ ቆም ብዬ የተሰሩትን የመንገድ ስራዎች ቃኘሁና አንድ እንግዳ ጋበዝኩ። በወቅቱ የነበሩ አቶ ጋሻው ገብረ አምላክ።
ክቡር ዶክተር ኃይለ ጊዮርጊስ ወርቅነህ ለአንድ አምስት ዓመት ያህል አብራቸው ስለነበርኩ በደንብ ነው የማውቃቸው። እንደተባለውም በእርግጥ ዶክተር ኃይለ ጊዮርጊስ በጣም የስራ ሰው፣ ጠንካራ ሰው የነበሩ፣ እረፍት የሌላቸው ሰው ነበሩ እና በዚህ ምክንያት ከ1961 ዓ ም ጀምረው እስከ 1966 ዓ ም አብዮቱ እስከ ፈነዳበት ሰዓት ድረስ በከንቲባነት ሰርተዋል። 1966 አብዮት ሲፈነዳ ብዙ ችግሮች ነበሩ። የሰራተኛው መደብ ያው በአለቆቹ ላይ ሰልፍ በመውጣት ከስራ እንዲነሱ በመጠየቅ ብዙ እንትን ስለነበረ እሳቸውም በዚያ ምክንያት ከስልጣን ሊወርዱ ችለዋል። ያ ማለት በ1966 ዓ ም ሚያዝያ 3 ቀን ነው የጥለት ሐሙስ ዕለት ከምሽቱ በሁለት ሰዓት ዜና በተሰራጨው ላይ ክቡር ዶክተር ኃይለ ጊዮርጊስ ወርቅነህ በዛሬው ቀን ወርደዋል። ቸርችል ጎዳናን፣ የጨራ መንገዶችን እና የብሔራዊ ቲያትር አደባባዮችን በመስራት ትልቅ ስራ የሰሩ ተብሎ ተመስግኖ ከወረዱት ባለስልጣን አንዱ እሳቸው ናቸው። የተባለው መንገዶች በዚያን ጊዜ የተሰሩ ናቸው። ሌሎች ብዙ ስራዎች ነበሩ። አሁ እንግዲህ ጊዜ ሊያጥር ይችላል። ያንን ስራ ቄራውን መንገድ እንበለው፣ የብሔራዊ ቲያትርን አደባባይ መብራቶቹ ሲተከሉ የመጀመሪያው እሱ ነው። የቸርችል ጎዳናም እንደዚያው ነው እና ያንን ስራ እንደሰሩ ነው ያው ከስልጣን የወረዱት።
ከስልጣን ከመውረዳቸው በፊት እንግዲህ ምናልባት የዚህ 66ቱ አብዮት ንቅናቄ ነበር እሳቸው እያሉ፣ ያንን ወደኋላ መለስ ብሎ ማስታወስ ይቻላል?
አዎ፣ እንዲያውም ዋናው ከስልጣን የወረዱ ምክንያት እሱ ነው። ምንድን ነው? የአዲስ አበባ ማዘጋጃ ቤት ሰራተኞች ለአንድ 18 ቀን ያህል ስራ ቆመው ነበረ። በዚያ ምክንያት የከተማው ሁሉ በቆሻሻ በጣም ተበላሽቶ ነበረ። ያ በመበላሸቱ እንደገና የጥለት ሐሙስ ዕለት የአዲስ አበባ ማዘጋጃ ቤት፣ የምድር ባቡር፣ የአንበሳ አውቶቡስ እና እንዲሁም የተለያዩ የአየር መንገድ ሰራተኞች ትልቅ ሰልፍ ተደረገ በአዲስ አበባ ከተማ እና ዋናው አንዱም ከንቲባ ቢሮዱ የሚል ነው። በዚያኑ ምሽት ነው ከንቲባ በስልጣን ኖሮት እና ያ የአብዮት ንቅናቄ ነው እሳቸው ለመውረድ ምክንያት የሆናቸው። በየመስሪያ ቤቱ የሚጠየቅ ጥያቄ ነው። የክፍለ ሀገር እንደራሴዎች ከክፍለ ሀገር ለቀው ወደ አዲስ አበባ መጥተዋል። ጠቅላይ ሚኒስትሩም ሚኒስትሮቹም ስልጣን ለቀዋል። በዚያን ጊዜ የካቲት 21 ቀን ያው ሚኒስትሮቹ ለቀዋል ስልጣን የተወሰኑት ያው እንትን ብለው፣ ከዚያ በኋላ ነው እሳቸው የወረዱት እና አጠቃላይ ንቅናቄ ሆነው ምንም መነሻ ይሄ ነው ማለት ይከብዳል አሁን። ምክንያቱም በጠቅላላ በእሳቸው ላይ ብቻ ሳይሆን የክፍል አለቃቸውን ጭምር ነው ሰራተኛው ከስራ እንዲባረር ያደረገው በዚያን ጊዜ ንቅናቄው ማለት ነው። የበታች ሰራተኛ የበላውን ሁሉም የበላው ሁሉ ትልቅ ሹም ነኝ የሚሰው ሁሉ ነው ከዚያ ከስራ ቦታ የተነሳ የነበረው እና አጠቃላይ ዶክተር ኃይለ ጊዮርጊስ ይህን ፈጽመዋል በድለዋል ብቻ ሳይሆን የንቅናቄው ባህሪ ነው ክቡር ከንቲባውንም ከስልጣን እንዲወር ያደረጋቸው ብዬ ነው የምገምተው።
አቶ ጋሻው ገብረ አምላክ እስኪ እንደው በመጨረሻ ላይ የሆነውን ያጫውቱን።
እሳቸው ከስልጣን እንደወረዱ እና በምትካቸው ክቡር አቶ ሙሉጌታ ስነ ጊዮርጊስ የሚባሉት ምክትል ከንቲባ የነበሩ በተጠዋጅ ከንቲባነት እንደሚሰሩ ዶክተር ኃይለ ጊዮርጊስ ግን ለሰሩት ስራ ተመስግነው ነው የወረዱት። ስርአቱ ጨርሶ አልጠፋም። እዚያን ጊዜ ጃንሆይ ንጉሱም ስለነበሩ እሳቸውን ጨርሶ ወንጅሎ ማውረድም የሚያስምልም ምክንያት አልነበረም እና ያንን በማሰብ መሰለኝ እሳቸውን የሰሩትን ስራ በመጥቀስና በማመስገን ስልጣን ወርዱት።
ጠሯቸው አነጋገሯቸው ማለት ነው?
አዎ ጠሯቸው። እኔ እንደውም ነበርኩ ራሴ 11 ሰዓት ገደማ ላይ ነው ከቤታቸው ጠፋሁ። አሞስ ለጠራ አሞስ ለ 11 ሰዓት ምክንያቱም ሰልፉ ኦሬዲ ከ10 ሰዓት በኋላ ቆሟል። ቤተ መንግስት ሄደን ከምሽቱ ለሁለት ሰዓት ሩብ ጉዳይ ነው ከዚያ ወጣ ነው። ብዙ ጊዜ ዶክተር አሊ ጎልጊስ በመኪናው ላይ ሬዲዮ አለ፣ ሁለት ሰዓት ላይ ሁሉ ጊዜ ዜና ይከፍታለሁ። ዜናውን እንዳለቀ ይዘጋል። ያን ቀን ግን ዜናውን ሁለት ሰዓት ሲሞላልህ ከሰከፍት ተወው ነው ያሉኝ። ለካ ቤተ መንግስት ውስጥ ያው የእሳቸው መሻር ያን ሰዓት የሚነገርበት ሰዓት ስለነበረ ያው ደስ አለ። እኔም እንድሰማ አልፈልጉ መስል በማግስቱ ነው የነገሩኝ ራሳቸው። በማግስቱ ጠዋት ቅዳሜ ቀን ሄጄ ነው የነገሩኝ።
መንገዱ ሁሉ ስራ ነው ብለዋል አቶ ጋሻው ገብረ አምላክ። ያንን ደግሞ በሌላ ጊዜ ተመልሰን ብንጨዋወተው። አበቃሁ።
ንጉሴ እናመሰግናለን። ድምፃዊና የእግር ኳስ ተጫዋች የነበረ ነው።
ዛሬ አዲሱ የነበሩ ማለት አብዝተናል።
ልክ ነው። ዘላለም ተሾመ ታዋቂ እግር ኳስ ተጫዋች፣ ቀደም ብሎ ኢትዮጵያ ውስጥ ከብሔራዊ ቡድን ጀምሮ ለክለቦች የተጫወተ እዚህ ሀገር ደግሞ ከ20 ዓመታት በላይ በተለይ አትላንታ ውስጥ ለአትላንታ ቡድን በዚህ በሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ውስጥ የሚጫወት ልጅ መጨረሻ ላይ ባለፉት አንድ ሁለት ዓመታት እዚህ ወደ ዋሽንግተን መጥቶ ቨርጂኒያ እየኖረ ህመም አደረበት። እኔ አንድ ቀን ነው ታሞ ያገኘሁት፣ ሌላ እድል አላገኘሁም። በጣም የማውቀው ልጅ ነው እና በጣም ደግሞ ጥሩ ሰው።
የእግር ኳስን ጎል አድርገን አሰማን እንጂ መግቢያ የተንደረደርንባትን ጨምሮ በርከት ያሉ ዜማዎችም ተጫውቷል። ድምፃዊና እግር ኳስ ተጫዋች ብዙ አናውቅም።
አሁን ዘላለም ግን በስፖርቱ በጣም ብዙ ቆይቷል። ሙዚቃም ይወዳል። ጥሩ ህይወት የነበረው ሰዎች በፍቅርና በሰላም እንዲኖሩ ትልቅ ተልእኮ ያለው ልጅ ነበረ። እቅድም ነበረው የጥንት ሰዎችን ተጫዋቾችን ሰብስቦ አንድ ላይ ለማገናኘትና የሚገርም ነው።
ተልእኮ አለው ብትል መልሶ ለልማድ ወይም የውስጥ ፍቃድን ብለው በድምፃዊነቱ እና በእግር ኳስ ሁለቱም ሰዎችን የሚያሰባስቡ ወደ መልካም ነገር የሚያመጡ ናቸው እና በሁለቱም መሰማራቱ ያን ይተርክ ይመስለኛል። አዲሱ እንግዲህ ማስታወስ ነው እና ህይወትና ስራውን በአጭሩ ደግሞ እስኪ ዘላለም ተሾመ ማን ነው እንዴት ይታወሳለን መለስ ብለን እንመልከት።
ልክ ነው። ቅርብ የሆኑ አንድ 3-4 ጓደኞቹን ባጭሩ አዋይቻለሁ። ራሳቸውን እያስተዋወቁ ነው የሚገልጡልን።
ስሜ ስልጣን ገብረት ይባላል። ዘላለምን ኢትዮጵያ እያለ አውቀዋለሁ። ነገር ግን በጣም እውቀታችን ኬንያ በስደት ነው። አብረን ነበር። በጣም አዛኝ እና በጣም ለሰው ቀና የሚያስብ ነው። ውስጡ በጣም ንጹህ ነው። ለማስታረቅ የሚሞክር ነው። በሙያ ይሰራ ነበር።
ምን ያህል ትተዋወቁ ነበር አቶ ስልጣን?
24 ዓመት ጥምቀት አለ። የተለያየም ስቴት ብንኖር ሁሌ እንደዋወላለን።
በህመሙ ወቅት ትገናኙ ነበር? ይጠይቁት ነበር?
በሽታውን ከማወቁ አንድ ሳምንት በፊት አብሮ ነበር፣ ቤቴ ነበር። ሳምንት በሞላ ጊዜ ውስጥ ቴክስ አደረገኝ። ሆስፒታል ተኝቻለሁ የሚል ነበረ። ከስራ በቀጥታ ወደ እሱ ጋር ሄድኩኝ። ወዲያው እንደዚህ ሆኗል የሚል ነገር ሲነግረኝ ማመን አቃተኝ። የታሰበው እንግዲህ ጠበል ነገር ለመጀመር ነበረ አካሄዱ። ሲሄድም ጠንካራ ነበር፣ ግን አለ ሆነው እንዳሰብ ነው። አልሆነም፣ ትንሽ አፋጠነበት። አትላንታ ያሉት ጓደኞቹ በጣም ሞራል የሚሰጥ ነገር ነው ያደረጉት። ተበላልተው ጠይቀውታል። 21 ዓመት አካባቢ እዛ አካባቢ ነበር የነበረው እና ግን እዚህ መጥቶ በጣም የሚያስደስት ነገር ነው ያደረገው። ከወጣቶቹ ጋር እዚህ አካባቢ ዲሲ ከሚጫወቱት ስፖርተኞች ጋር፣ ከእግር ኳስ ተጫዋቾች ጋር በጣም ቅርበት ነበረው። ልጆቹም በጣም ያከብሩት ነበር። ብዙ ጊዜ ቀና ነው ልጁ ሀሳቡ ሁሌ የሚናገረው ቀና ነገር ስለሆነ 3 ዓመት እንኳን ያዩት ልጆች ከ20 ዓመት በላይ የሚያውቁት አይነት ነገር መሆኑ የታየው። ሆስፒታልም ላይ ብናየው የሚጠይቀው ብዛቱ በጣም እስከሚገረም ድረስ
ስሜ መረት አላምሮ ይባላል። ዘላለም ተሾመን አብረን አንድ አካባቢ ነው ያደገው። ለ40 ዓመት ያክል አውቀዋለሁኝ። ጥሩና በጣም ታታሪ ስፖርተኛ፣ ተመልካቹን አክባሪ፣ ጨዋ ልጅ ነው። ሰዎች ሲሞቱ ወይም አንድ ነገር ሲያጋጥማቸው ስለ እነሱ ጥሩ ነገር እናገራለን። የዘላለም ግን ከዛ የተለየ ነው። ከልጅነት ጀምሮ ባህሪው የማይለወጥና በጣም ጨዋ ሰው፣ ትሁት ልጅ። አሁን ደግሞ እዚህ አካባቢ ከመጣ በኋላ መጀመሪያ የሚኖረ ለረዥም ጊዜ አትላንታ ነበር። እዚህ አካባቢ 3 ዓመት ነው የቆየው። ኮሚኒቲ አካባቢ የሚፈጠሩ ችግሮችን እንደ ሽማግሌ ሆኖ በማስታረቅ ለሰው ፍቅር በመስጠት ዘላለም ምንድን ነው በአጠቃላይ አንድ ሰው እንደዚህ አጠፋ ብለህ ብትነግረው የምን አረገ ታዲያ ወንድማችን። በጣም የሚገርም የተለየ ተፈጥሮ ያለው ከብዙ ሰዎች ባህሪ የሰውን ልጅ በጣም አክብሮ የሚያይና ለሁሉ ሰው እኩል ፍቅር የሚሰጥ ጓደኞች መሀል ሰላም እንዲመጣ የሚያደርግ ነው። ይህንንም በተግባር አሳይቶን እንደውም እዚህ አካባቢ ያሉ ሰዎች ምናሉ የማያውቁ ሰዎች አናውቀው ነበር፣ በስፖርት ብቻ ነው የምናውቀውም። በዚህ 3 ዓመት ግን እንኳን አወቅ ነው እንደዚህ አይነት ፍቅር ሰጥቶን ሄደ። ብዙ ፍቅር ነው ውስጣቸው ዘርቶባቸው ሄደው። እኔ እንኳን ከልጅነት አውቀዋለሁ። ኮሚኒቲው ራሱ ለዘላለም የስራውን ዋጋ ከፍሎታል። በእውነት ሰው ይታመማል፣ ያልፋል። የእግዚአብሔር እጅ ያለ ነገር ነው። ያቀር ግን በታመመባት ወር ከ15 ቀን ውስጥ ያየነው ፍቅር ሙር ስሜት የነካው 6ቱንም ሳምንት ስፖርተኞች ከተለያየ ስቴት እየመጡ በተራ እያስታመሙ እዚህ አካባቢ ያለው ኮሚኒቲ አንዱ እግሩን ያሻል፣ አንዱ ጠበል ያመጣል። ፍቅራቸውን ዘላለም እየሄደብን መሆኑ ስላወቅን ሽሚያ ነበር የተያዘው እና በእውነት በኮሚኒቲውም ኮርቻለሁ። ዘላለም ግን እንዴት አይነት ፍቅር ሰጥቶን እንደሄደ ስለ ሞተ የሚወራለት ሰው አይደለም። በጣም ነው የማመሰግነው ተሰጠኝ እድል። እግዚአብሔር ያክብራችሁ እናንተ።
ወልዴ ወልደ አማኑኤልና ሲራክ ገብረ መድን ወይም ሴኮም ዘላለምን ያስታውሳሉ። በነገራችን ላይ ሰፋ አድርገን ያወያየነውን አጠር አድርገን ማቅረባችን ከሰዓት አኳያ በመሆኑ አድማጭ በተለይም እንግዶቻችን እንደምትረዱልን ተስፋ እናደርጋለን። ወልዴ ይቀጥላል።
እኔ ዘላለምን የማውቀው አዲስ አበባ ነው። ለረጅም ጊዜ ነው የማውቀው። አንበሳ አብረን ነበረ ኳስ የምንጫወተው። እሱ ከሀገር ከወጣ በኋላ ከ3 ወር በኋላ በጊዜ እኔ ተከትዬው በራሴ ጉዳይ ኬንያ ሄድኩኝ። ናይሮቢ አንድ አልጋ ላይ ነበረ ምንተኛው። ዘላለም ለእኔ ጓደኛ ብቻ አልነበረም፣ ወንድሜም ነበረ። የሚያሳዝነው ነገር ዘላለም ሞቶ ስለ ዘላለም ማውራቴ በጣም ይገርመኛል።
ትራክ እንዴት ነው? አንተስ ምን ያህል ነው ከዘላለም ጋር ቅርበታችሁ፣ ትውውቃችሁ እንዴት ነው?
እኔ በሚጫወትበት ጊዜ እሱ ጥቁር አንበሳ ህጻናት ይጫወት ነበር። ከዛ ለአትላንታ መጫወት ከጀመረ በኋላ ነው እኔ ዘሌን ማውቀው። እዚህ ከመጣ በኋላ ነው የዛሬ 3 ዓመት እኛ ቲም ጆይን ካደረገ በኋላ ነው ዘሌን ማውቀው። ከዛ ጊዜ ጀምሮ አንድ ቀን ተለያይተን አናውቅም።
የእኛ ቲም የምትለው ሲራክ የትኛውን?
ዋሽንግተን ዲሲ ስታር ቲም ማለት ነው።
ለዋሽንግተን ዲሲ ተጫወቷል እንዴ ዘላለም?
ዘላለም ወደ ዋሽንግተን ዲሲ ስታር ቲም አልተጫወተም፣ ግን በአባልነት እሁድ እሁድም የምንጫወተው የዲሲ ስታር ቲም ነው የምንለው የትልልቆቹ ማለት ነው።
ለአትላንታ ነበር። በዛ ነው የማውቀው እኔ ራሴ ብዬ ነው።
አዎ ትክክል ነው። እና ግን ቲማችን ውስጥ መጥቶ ጆይን አደረገ ማለት ነው።
እሺ።
በሜምበርም ያው እሁድ እሁድ የምንጫወተውም ቲም እዛ ላይ ዘሌን ማወቅ የጀመርኩት አትላንታ በሚጫወትበት ጊዜ በባላጋራነት ነው የምንተዋወቀው። ዲሲና አትላንታ ሁልጊዜ ራይቫልንና
ጠላቶች ናችሁ። ባላንጣዎች
ጋር ስለምንተዋወቅ
ለዋንጫ ደርሳችሁ የምትፋለሙ ቡድኖች
ታውቀዋለህ። አዲስ ጊዜ ከአንተ በላይ የሚያቅሰው የለም ስለ ፌዴሬሽናችን። እና በቃ አንድ ቀን ተለያይተን እና ከመጣ ጀምሮ 3 ዓመት የዘላለም ወንድሜ ነው የሚመስለኝ። በቃ
ወልዴ፣ እንደው ህመሙ እንዴት ነበረ? በህመሙ ጊዜ የነበረበት ሁኔታ ምን ይመስላል? እስቲ በቅርብ እዚሁ ስለምታውቀው ብትገልጥልን።
ህመሙ ለሁላችንም እንግዳ ነገር ነው። ረጅም ጊዜ የደበቀን ይመስለኝ እንጂ በአንድ ጊዜ እንደዚህ ደርሶ በአንድ ወር ጊዜ ውስጥ ዘላለምን እናጠዋለን ብዬ በፍጹም አስቤ አላውቅም። አዲስ አበባ ሄዶ ነበረ። አዲስ አበባ ሄዶ ከመጣ በኋላ ነው ሆዴን ማረስ የጀመረው። ወደ በኋላ አካባቢ ግን ምግብ ሁሉ መብላት ያቅተው ጀመረ፣ ምግብ መምረጥ ጀመረ። በአንድ አጋጣሚ በጣም ሲሪየስ የሆነበት ክሊኒክ ሄዶ ክሊኒክ ምንም ነገር ሳይሉት ሲቀሩ ጆርጅ ደብሊው ዋሽንግተን በዩኒቨርሲቲ ሆስፒታል ሄደ። በኤመርጀንሲ ማለት ነው። በኤመርጀንሲ ሄድ ብለው በድንገተኛ ሄድ ቶሎ እንትን ታገኛለህ ብለው እዛ ተነስቶ ሄደ። እዛ ተነስቶ ሄዶ አልሰማሁም መሄዱን። ከሄደ በኋላ ነው ሄዶ ጋውን ለብሶ አልጋ ላይ ተኝቶ ፎቶግራፍ ተነስቶ ቴክስት አደረገኝ። ቲዩመር ነው ምናምን ብለውት።
እጢ የምን እጢ ነበር? ምኑ ላይ ነበር?
ሊቨሩ ላይ ነው። ፓንክሪያቲክ ነው ነገሩ፣ ግን ወደ ሊቨሩ ስፕሬድ አድርጓል እና ቲዩመር ምናምን ብለው
ወደ ጉበቱ ሄዶ ነበር።
ወደ ጉበቱ ሄዷል። ጸልይ ምናምን ብሎ ጻፈል። ስለምንወደው ይሞታል ብለን አላሰብንም። ሁላችንም ደንግጠናል። ግን እንደዚህ ደግሞ በአጭር ጊዜ ውስጥ ይዞት ሄዳል ይሞታል ብለን አንድም ቀን ጠፍተን አላጠፋን ይናችንም።
ከማን ጋር ነበረ? በቅርብ የሚረዳው ቤተሰብ አጠገቡ ነበረ?
ከታመመ በኋላ እኛው ነን አጠገቡ ያለ ነው። አስቻል ያለ ወንድሞቹን ወንድሙና እህቱ ከራሱ ጋር መጥተው ነበረ። ትዳር ይዞ ነበረ ከረጅም ጊዜ በፊት። አጋጣሚ አልሰራም። ኢትዮጵያ መመለስ ነበረባት። ኢትዮጵያ ተመለሰች። አንድ ልጅ ወልዶ ነው ይዛ ሄደችው።
ልጅ አለው?
አንድ ልጅ አለችው። 11 ዓመት ልጅ አለችው።
ለዘላለም ተሾመ ቤተሰብ ወዳጅ ዘመድ መጽናናትን እንመኛለን።
እንደ ሌሎች ሁሉ ትቶት ባለፈው ከሰዎች ጋር በነበረው ግንኙነት ይታወሳል። ወዳጅ ጓደኞቹ ያነጋገርካቸውም ይህንኑ ነው ያረጋገጡት።
ትክክል።
አዲሱ፣ በዚሁ ሳናበቃ ታዲያ ዛሬ የበዛውን የትውስታ ዝግጅታችን ሌላ ታላቅ ሰው አስተዋውቀናል። ቀድሞ ጀመርነው ሌላ የትውስታ ዝግጅት እንመለስ።
መልካም። በቅርቡ በ77 ዓመታቸው ከዚህ ዓለም በሞት የተለዩትን ለአጭር ጊዜ ያገለገሉበትን የጠቅላይ ሚኒስትርነት ጨምሮ
በተለያዩ ከፍተኛ የመንግሥት ሥልጣንና ኃላፊነቶች የሠሩትን አቶ ተስፋዬ ድንቃን ሕይወትና ሥራ ወደምንቃኝበት
ተወያዮቹ ቀደም ሲል እንዳስተዋወቅ ነው ሁለቱ የቅርብ የሥራ አጋሮች ናቸው። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ኮሎኔል ጎሹ ወልዴና
በጣሊያን የኢትዮጵያ አምባሳደር ተስፋዬ አብዲ ናቸው። የረዥም ዘመን የቅርብ ወዳጆቻቸው ጭምር ናቸው እንደገለጥ ነው። እንዲሁም ከልጆቻቸው 4 ልጆች አሏቸው። ሶስተኛውን ልጃቸውን አቶ ጸጋ አምላክ ተስፋዬ ድንቃንም ጋብዘናል። ተመልሰዋል።
ልባት ካደረግንበት እንነሳለን። ጸጋ አምላክ፣ አንተ ያልኩ ነው የማወራህ ስለተገናኘን ስላየው። አንተ ደግሞ እንዴት ነው ተስፋዬ ድንቃን እንደ አባት በተለይ ቤተሰብ ውስጥ ያላቸውን ባህሪ ከእናንተ ከልጆቻቸው ከባለቤታቸው ከሌላውም ሁሉ እንደ አባት እንዴት ትገመግማቸዋለህ? በስራው ዓለም የምታስታውሰው አንዳንድ ታሪክም ካለ ልትገልጽልን ትችላለህ?
እሺ። ጸጋ አምላክ ተስፋዬ ድንቃ ነኝ። እኔ ልጃቸው ነኝ። 4 ልጆች አሏቸው። እንግዲህ እኔ ሶስተኛው ነኝ ከአራቱ እና እኔ አባቴን የማስታውሳቸው በጣም ቤተሰባቸውን በጣም የሚወዱ ሰው ነበሩ።
ማቋረጥ አይሆንብኝ። በህይወት በነበሩ ጊዜ አንቱ ነው የምትላቸው?
በህይወት የነበሩ ጊዜ አንቱ አለም ነበር። ቤት ውስጥ እንደዛ አይነት አልነበርም የምንለው። ግን አሁን ሳስባቸው እንደዚህ ስናወራ ሁሉ ምን ምን እንዳደረጉ እኔ አንቱ ማለት እፈልጋለሁ።
በጣም ጥሩ ነው። በጣም ድንቅ አገላለጥ ነው። እኔ እንኳ እንደው ልጅነትህን እንዳያርቅብህ የእሳቸውን አባትነት እንዳያርቅ ብዬ ነበር። አሁን ደግሞ ሁለቱ እንግዶች የተናገሩት ግዙፍ ግዙፍ ታሪካቸው በጣም የሚገርም አገላለጥ ነው። አንቱን ድላቸው አሰኘኝ ነው የሚለው። ድንቅ ነው። ጸጋ አምላክ ቀጥል። እሺ
እሺ። ስለዚህ ቤተሰባቸውን ባለቤታቸውን በጣም የሚወዱ ትምህርት በጣም የሚወዱ አባት ነበሩ እና እኛ ስናደግ መጽሐፍ እንድናነብ ትምህርታችንን እንድንከተል ከጨዋታ በላይ ትምህርት እንዴት አስፈላጊ እንደሆነ ለራሳችን፣ ለሀገራችን፣ ለሕዝባችን ሁሉ ይህን ሁሉ በጣም የሚመክሩን ነበሩ እና ራሳቸውም ቤት ውስጥ የምናየው ብዙ ስራ ካለ ስራ ሲሰሩ ቤት መጥተው፣ አለበለዚያ ብዙ መጽሐፍ ሲያነቡ፣ ሪሰርች ወረቀት ሲያነቡ፣ እንደዚህ ነው እናስታውሳቸው። ከዚህም በላይ ደግሞ እኛ ልጆች ሆነን መጫወትም ስንፈልግ፣ እንግዲህ ሁሉም ልጅ መጫወት ይፈልጋል፣ ከእኛ ጋር እየወጡ ኳስ ሲጫወቱ፣ ከእኛ ጋር ጊዜ እየወሰዱ የምንሄድበት የምንፈልገው ቦታ ካለም ይዘውን እየሄዱ እንደዚህ ጥሩ ጥሩ ቸርነት የነበራቸው አባት ነበሩ እና ባለቤታቸውንም እናታችንም ያሳያቸውን ፍቅር እንደዚህ እያየን አሁን እኛም ራሳችን ባለቤት ስኖረን እሱ አይነት ፍቅር ነው የምናቀርበው እና በጣም በጣም የሚወዱ ነበሩ። አገራቸውንም በጣም የሚወዱ እና ጥሩ ጥሩ ነገር እንድትሆን ለሀገሪቱ ለህዝቡ ሁሉ በጣም የሚፈልጉ አባት ነበሩ እና እሱን ሁሉን እያየን ነው እኛ ያደግነው።
ቤት ውስጥ ግን እንደው እንደ አባት ጸጋ፣ አባትና ልጅ ባለው ግንኙነት ከስራ ገብተው ቤት እናንተን እንዴት እንደሚያናግሩ
ይቆጡ ነበር።
አዎ እንግዲህ መቆጣት የሚያስፈልግበት ጊዜ ይቆጣሉ። ግን ብዙ ጊዜ እዛም ሳይደርስ ብዙ በምክር ነበር የሚያሳድጉን። እንደዚህ እንደዚህ ብታረግ እንደዚህ እንደዚህ ይሆናል እና እንደዚህ ብታስብ እንደዚህ ትሆናለህ እያሉ ብዙ ጥሩ ጥሩ ምክር እየሰጠሩ እኛም ራሳችን ይህንን እያሰብንና መጥፎ ነገር እንዳናረግ እያሰብን ነው ያደግነው። ስለዚህ ብዙም አይቆጡም ነበር። በጣም የሚጫወቱ እኛን እንዲያው በፍቅር ነው ያሳደጉን።
በጓደኝነት ያቀርቧችሁ ነበር እንደ ጓደኛ እንደ ወዳጅ?
እንደ ወጣች ግን እንደ አባት
በስነ ስርዓት። አሉላም ተከታይ ጥያቄ አለው። እንደው አንድ ጥያቄ ጸጋ ሳትሄድብኝ በኋላም ትመልሳለህ። ምን ይወዱ ነበረ? በምግብ በሙዚቃ የመሳሰለ ምን ልምድ አላቸው?
በእኔ በኩል የማውቀው ምግብ ያው ይነራ፣ ሽሮ፣ ክትፎ ነው። ከዛ ደግሞ ያው የዚህ ሀገርም ምግብ ይወዳሉ። አሳ ነው ብዙ የሚወዱት። ብዙ ግን የሚጣፍጥ ነገር ሲበሉ አላየም። የሚጠጡትም ውሃ፣ አምቡሃ፣ ሻይ እንደዛ ነው። ከሱ ሌላ በዓለም ውስጥ ምን ምን እንደሚሆን ሁል ጊዜ ማወቅ ስለሚፈልጉ ነው ዜና ነገር ነበር የምንሰማው ሲያዳምጡ።
ግሩም ነው።
በኋላ እንመልሳለን። አሉላ እንደው ለሁሉም የሆን ጥያቄ ስ
ወደ አምባሳደር ተስፋዬ አብድና ወደ ኮሎኔል ጎሽ ወልዴ የሚሄድ ነው። ቀደም ብለው አምባሳደር ተስፋዬ ያነሱት ሁለታችሁም በስራ ተሞክሯችሁ የምታነሱት ምናልባትም የዚህ ፕሮግራም ጠቅላላ መንፈስ አዲሱ መግቢያው ላይ ያስተዋወቅ በሀዘን መደበብ ብቻ ሳይሆን ወቅትና ስራቸውን መዘከርም ጭምር ነው። አንድ ሰው በህይወት ዘመኑ በተለይ እንደ አቶ ተስፋዬ ድንቃ ያለ ሰው፣ በአገር ጉዳይ ላይ እድሜውን ያሳለፈ ሰው የሰራቸውን ስራዎች አክብሮት መስጠት የሚያስፈልገውን ከፍ ማድረጉን ያህል ደግሞ እንደ ሰውም ማየትም ይፈልጋልና ቅድም የተነሳ አንድ ነጥብ የኮረኮረኝ ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች ሊያነሱ የሚችሉት ጥያቄ ላስከትል። ከተለመደው የፍልስፍና የርዕዮተ ዓለም አቅጣጫ ውጪ የሚመጣ ነገር የሚፈራበት ዘመን እንደሆነ ይታወቃል። ወደኋላ መልሰን ስናይ በዘመኑ ያልነበር ነው እንኳን የተጻፉትን ስናገላብጥ የአመራር አቅጣጫው ተደፍሮ የሚነገርበት አይደለምና እሳቸው ደጋግመው ያነሷቸውን በተለይ ወደ መጨረሻው ላይ የተነሱ ጥያቄዎችን ገፍተው የሄዱበትን ሁኔታ አምባሳደር ተስፋዬ አብዲ ገልጠዋል። ማድረግ ይቻል ነበር ወይ በዛ ዘመን እንደዛ ያለ መሰረታዊ ለውጥ በስርዓቱ ላይ ሊያመጣ የሚችል አቅጣጫ እንዴትስ ተቻለ? ከእሳቸው ስብዕናና ማንነትም ጋር አያይዘው ኮሎኔል ጎሹም አምባሳደርን ተከትለው በዚሁ ጥያቄ ላይ አስተያየት ቢሰጡ።
በአጋጣሚ እዚህ ፕሮግራም ላይ ሚኒስትር ጎሹ መኖራቸው በጣም ደስ ይለኛል። አቶ ተስፋዬ ድንቃን እኔ እጅግ በጣም በቅርብ አውቃቸዋለሁ። ቤተሰባቸውንም በቅርብ አውቃለሁ። እኚህ ሰው በስደት ርቄ በነበርኩበት ጊዜ ብቻ ሲቀር እሳቸውም አሜሪካን ሀገር ከመጡ በወር ውስጥ ቢያንስ 3-4 የማገኛቸው ሰው ናቸው እና በጣም ከሚያደንቁና ከሚያነሷቸው እና ከሚቀርቧቸው ሰው እና ከሚያከብሯቸው ሰዎች ዋነኛውም ሚኒስትር ጎሽ ወልዴ ናቸው። በጨዋነታቸው በእውቀታቸው ያደንቋቸዋል እና እሳቸውም ስለሚያውቋቸው ብዙ ሊሉ ይችላሉ ለማለት ነው ይህን አጋጣሚ ያነሳሁት።
አንድ ጥያቄ ግን አንስቻለሁ፣ እርስዎ ነካ አድርገውታል። ጠንከር ብላችሁም እንድታዩ ፈልጋለሁ። ምናልባት ጥቂት ቃላት እርስዎ አክለው ወደ ኮሎኔል ጎሹ ብሻገር ያን ስርዓት ሊያስቀይር የሚችል አካሄዱን ሊያስለውጥ የሚችል ሀሳብ ሲያፈልቁ ጊዜው በግልጽ የሚነገርበትና መሰረታዊ ነገር ሲነሳም እንደሚባለው ወይም እንደተጻፈው ከሆነ ለተናጋሪው ሰው ቀላል የማይሆንበት ስለሆነ ብዙ ጊዜ በላይ ላሉ ኃላፊዎች ይልቁንም ሊቀመንበሩ የመስማማት ዝንባሌ እንዳለ ነው የሚነገረውና ያን የደፈረ የሚመስል አስተሳሰብ ለማቅረብ እንዴት ቻሉ? ምን ይመስል ነበር ሁኔታው ነው ያልኩት። ባጭሩ እርስዎ አስተያየት ሰጥተው ወደ ኮሎኔል ጎሽ ብናል።
መልካም ነው። ሚኒስትር ተስፋዬ የሚሰጡትን ሀሳብ በሚሰጡበት ጊዜ ሀገሩ መሪ የነበሩትን ባለስልጣን ለመድፈር፣ ለመጋፋት ወይንም የተለየና ድብቅ አጀንዳ ኖሯቸው ከስልጣን ጥማት ጋር የተያያዘ አስተያየት አያቀርቡም። ባህሪያቸውና ተፈጥሯቸውም እንደዛ አይደለም። ለኢትዮጵያ እድገት፣ ለኢትዮጵያ አካሄድ ጊዜው የሚጠይቀው ህዝብን የማያስጨንቅና የማያስቸግር ነገር ሀገሪቷ ብታደርግ ምን ይበጃል የሚለውን ከእውቀት ከልምድ እና ከቀና መንፈስ የተነሳ የሚያምኑበትን ነገር ነው የሚያቀርቡት። ያንን የሚያቀርቡትን ነገር ለማቅረብ በሚዘጋጁበት ጊዜ ባይወደድም በእርጋታና በጥሞና ያቀርባሉ። በዚህ መልኩ ነው ያቀረቡትና ሁኔታዎችን ያስረዱት እና እሳቸው ከቡድን ወይ ከግለሰቦች ጋራ ወይ ከሌሎች ጋራ የሆነ ግንኙነት ፈጥረውና ነገር አጥለፍልፈው ማያቀርቡ ነገር ግን የሚያምኑበት ቦታ ላይ ቆሞ የሚገኙ በጽናት ያለውን ነገር የሚያስረዱ መሆኑን የሀገሩን መሪ የፖሊስ ቢሮ አባሎችም ግለሰቦችም ሰውየውን ያቋቸዋል እና በዚህ አይነት መልኩ ነው ይሄን ነገር ያቀረቡት ለማለት ነው።
መልካም ካቀራረባቸው ጭምር ነው እርሶ ያስረዱን አምባሳደር ተስፋዬ። ኮሎኔል ጎሹ አንድ ደረጃ ከፍ ማድረግ ይቻላል ይሄን ጥያቄ ምናልባትም ከገዛ ተሞክሮ ጋም ሊዛመድ ይችላል እንደሆነ እርግጠኛ አይደለሁም። በኃላፊነት ይሰሩ ከነበረበት ቦታ ኃላፊነቱን ትተው ወደ ዩናይትድ ስቴትስ መምጣቱ ይታወቃል። የሐሳብ ለውጦች የተለዩ አቅጣጫዎችን ማምጣት ፈተና ደቃኝ እንደሆነ የሚነገር ነበርና እስቲ የቀደመውን ጥያቄ ከርሶ ከግል ተሞክሮም ጭምር አዋደው ያስረዱን። እርሶስ የሚታዘቡት አቶ ተስፋዬ ድንቃ እንዲህ አለ ጠንከር ያለ አመራር ሐሳብን ሲያመጡ የደፈሩበትና የሄዱበት መንገድ?
አቶ ተስፋዬ ድንቃ ብዙ ጊዜ ጎልቶ የሚታወሱት ከለንደኑ ጉባኤ ጋር ነው። በተለያዩ ምክንያቶች ከሸፈ ስለተባለው የለንደኑ ጉባኤ ከእናንተ ጋር በግል ያሉት ያነሱት ነገር ይኖራል ወይ? በዚህም ምክንያት ለምሳሌ አንዳንድ ሰዎች እዚህ እሳቸውን እዚህ መኖር የሚያውቁ ሰዎች እንዲያው ኢትዮጵያ በዛ ሁኔታ ነገሮች ሲለዋወጡ የአይነ ምስክር ናቸውና ምንም ነገር አላሉም ምን ነው የሚልም የሚያሰሙ ሰዎች አሉ። እውነቱን ለመናገር ይሄን ጥያቄ ማንሳት ተገቢ ነው ብዬ ስለማምና አሉላ ለእንግዶቻችንና ስለዛ ከእናንተ ጋር ያሉት ነገር መጽሐፉ ላይ እንደተገለጠ እዛ ላይ አንዳንድ አስተያየት ሰጥታችሁ እናጠቃልላለን።
አሁን እናጠቃልላለን። ሰዓቱ አለቀና ግን በቀጠሮ ነው ለነኝህና በሌሎች ሳቢ አወያይ ርዕሰ ጉዳዮች ዙሪያ እንግዶቻችን የሚያካፍሉን ይዘን በተከታይ ፕሮግራማችን እንመለስባቸዋለን። ኢትዮጵያ በድርግ አመታት በሚል ገና ለንባብ ባልበቃው በእንግሊዘኛ የጻፉትን መጽሐፋቸውን ልዩ ልዩ ገጾችም ቃል እንደገባ ነው እንፈትሻለን። ለአሁኑ ግን አቶ ተስፋዬ ድንቃ ማናቸው ስንል ለጀመርነው የመታሰቢያ ወግ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ጎሽ ወልዴን በጣሊያን የቀድሞ የኢትዮጵያ አምባሳደር ተስፋዬ አብዲንና ልጃቸውን አቶ ጸጋ አምላክ ተስፋዬ ድንቃን ለጊዜያቸው እናመሰግናለን። አቶ ተስፋዬ ድንቃ ቤተሰብና ወዳጆችም መጽናናትን እንመኛለን።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን በዚሁ ልንቋጭ ነው።
አሁን የቀረን
የስንብቱ ስልት ነው።
የኛ ጣይቱ ይሰኛል ዜማው።
እመቤቲቱ
አድማጮች፣ አሁን አጠር ያሉ ማጠቃለያ ዜናዎች። በየመን ደቡባዊቱ የወደብ ከተማ አደን ዛሬ እሁድ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ ቢያንስ 40 ወታደሮች መግደሉን የሀገሪቱ ባለስልጣናት አስታወቁ። በአማጽያን ቁጥጥር ስር ካሉ ሁለት የሶሪያ ከተሞች ሲቪሎችን ለማውጣት ይጓዙ የነበሩ አውቶቡሶች ጥቃት ደርሶባቸው መቃጠላቸውን የሀገሪቱ የሰብአዊ መብቶች ይዞታ ተከታታዩ ድርጅትና የመንግስቱ መገናኛ ብዙሃን ዘግበዋል። በቀጣዩ ወር ቃለ መሐላቸውን ፈጽመው ስልጣን የሚረከቡት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእሳቸው መመረጥ የተከፋፈለችውን ሀገር የተስፋ ቢስነት ስሜት ውስጥ ከቷል ሲሉ ቀዳማዊት እመቤት ሚሼል ኦባማ የተናገሩትን ውድቅ በማ ለማድረግ ዩናይትድ ስቴትስ ታላቅ ተስፋና እምቅ አቅም ያላት ሀገር ናት ሲሉ ተናገሩ። ይህንን የተናገሩት አላባማ ክፍለ ሀገር ሞቢል ከተማ ውስጥ ትናንት ለደጋፊዎቻቸው ባሰሙት ንግግር ነው።
የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደን በዚሁ እንሰናበት።
ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.